ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 19 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያም በየሳምንቱ አርብ የምናቀርበው የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል 1 ፕሮግራማችን ይተካለላል። በአዲስ አበባ ከተማ ከፍተኛ የሆነ የዳቦ እጥረት መኖሩ የተነገረ ሲሆን ለእጥረቱ ምክንያት የሆነው በአገዛዙ አማካይነት ከውጭ እየተገዛ ወደ አገር ውስጥ የሚገባው የስንዴ መጠን በመቀነሱ ነው ተብሏል። የአዲስ አበባ አስተዳደር ባለስልጣኖች ለዜና ተቋሞች በሰጡት መግለጫ በዚህ ዓመት 4 ሚሊዮን ኩንታል ስንዴ ከውጭ አገር ገዝቶ ለማስተራጨት እቅድ የነበረ ቢሆንም ከግዢ ጋር በተያያዘ ችግሩ ተግባራዊ ሊሆን አልቻለም ይበሉ እንጂ ከችግሮቹ ዋነኛው የውጭ ምንዛሪ እጥረት እንደሆነ ይገመታል። በዚህም ምክንያት አዲስ አበባ አስተዳደር ከሚያስተራጨው የስንዴ መጠን ውስጥ 50 ከመቶውን ብቻ ለማስተራጨት መገደዱ ሰሞኑን በአብዛኛው ቦታ የዳቦ ዋጋ በከፍተኛ ደረጃ እንዲንር ያደረገ ሲሆን በአንዳንድ ቦታዎችም እስከናካቴው የጠፋ መሆኑ ተገልጿል። ከዚሁ ጋር በተያያዘ ባለፉት 9 ወራት የአዲስ አበባ አስተዳደር በሕገ ወጥነት በመመደብ ከ6000 በላይ የሆኑ የንግድ ተቋሞችን የዘጋ መሆኑ ተገልጿል። በርካታ የንግድ መደብሮች እንዲዘጉ የተደረጉት ካላጥጋቢ ምክንያት ሲሆን ይህን አስተዳደሩ በወሰደው እርምጃ ምክንያት ሰፊ የቤተሰብ አባላት ያላቸው ነጋዴዎች ችግር ላይ መውደቃቸውን ገልጸዋል። የወያኔው ጠቅላይ ሚኒስትር ተብዬ አብይ አህመድ ሐሙስ ሚያዝያ 18 ቀን ከአዋሳ ነዋሪዎች ጋር ባደረገው ስብሰባ ከዚህ በኋላ በከፍተኛ ስልጣን ላይ የሚቀመጠው ግለሰብ የስልጣን እድሜ በሕገ መንግስት ደረጃ እንዲወሰን ይደረጋል በማለት ተናግሯል። ከዚህ በፊት በወያኔ ጭምብል በሆነው የኢህአዴግ መሪ ሁለት የስልጣን እድሜ ብቻ እንዲኖረው መነሳቱና ስምምነት መደረጉ የሚታወቅ ሲሆን ጉዳዩ አዲስ አይደለም የሚሉ በርካታ ናቸው። አንዳንድ ወገኖች ወያኔ ከተለዋለው በሚለው የፓርላሜንታሪ አገዛዝ ስርዓት በሕገ መንግስቱ መሰረት የአገሪቱ መሪ ሆኖ የሚሰየመው የፓርቲው መሪ በመሆኑ ውሳኔው የድርጅት እንጂ የሌላ አይደለም በማለት አስተያየት ይሰጣሉ። የአሜሪካው የውጭ ጉዳይ መስሪያ ቤት ተጠባባቂ የአፍሪካ ክፍል ኃላፊ ሚስተር ያማሞቶ የሚመራው የልዑካን ቡድን በኤርትራና በጅቡቲ የሚያደርገውን ጉብኝት ጨርሶ ከወያኔ ባለስልጣኖች ጋር ለመነጋገር አዲስ አበባ መግባቱ ተገልጿል። የወያኔ የስልጣን መሸርሸር በጣም ያሳሰባት አሜሪካ ባልተጠበቀ ሁኔታ ከሻቢያ ባለስልጣኖች ጋር ልዑኩ ውይይት እንዲያደርግ ያደረገችው በአካባቢው ያልተረጋጋ ሁኔታ እንዳይፈጠር በመስጋት ሲሆን ሌሎች አገሮች ወደ አካባቢው እየገቡ ተሰሚነት በማግኘታቸው አካባቢውን ለብቻ ለመቆጣጠር ነው ተብሏል። ተጻራሪ ባላንጣዎች የነበሩት የሰሜን ኮሪያ እና የደቡብ ኮሪያ መሪዎች ለመጀመሪያ ጊዜ በአካል የተገናኙ መሆናቸው ተገለጸ። የሰሜን ኮሪያው መሪ ኪም ጆንግ ኡን እና የደቡብ ኮሪያው ሙን ጃን ኢ በሁለቱ አገሮች ድንበር ላይ ተገናኝተው ተጨባብጠዋል። ከጥቂት ወራት በፊት የጦርነትና የግጭት ወሬ ሲወራ በነበረበት ሁኔታ ዛሬ በሁለቱ አገሮች መሪዎች መካከል ግንኙነት መፈጠሩና ውይይት መጀመሩ ታሪካዊ ክስተት ነው ተብሏል። የሁለቱ አገሮች ስብሰባ በደቡብ ኮሪያ ግዛት የተካሄደ ሲሆን ውይይታቸው ያተኮረውም በኒውክሌር ጉዳይና በጦር መሳሪያዎች ቅነሳ ጉዳይ ነው ተብሏል። ከውይይቱ በኋላ በተሰራጨው የጋራ መግለጫ ላይ በተለያዩ ጉዳዮች ላይ መስማማታቸው ተነግሯል። ያደረጉት ስምምነት መካከል የኮሪያ ባህረ ሰላጤ ከኒኩሌር መሳሪያ ነጻ ስለሚሆንበት መንገድ ጥረት ማድረግ፣ በመካከላቸው ያለውን የጠላትነት ስሜት ማስወገድ፣ በሁለቱ ሀገሮች መካከል የሚገኘው ከጦር እንቅስቃሴ ነጻ የሆነውን ግዛት ወደ ሰላማዊ ግዛት መለወጥ፣ በሁለቱም በኩል የመሳሪያ ቅነሳ ማድረግ፣ አሜሪካና ቻይና የሚገኙበት የአራትዮሽ ስብሰባ እንዲካሄድ መገፋፋት፣ የተለያዩ ቤተሰቦችን ማገናኘት፣ የባቡር መስመሮችን ማገናኘትና በስፖርትና በመሰል ውድድሮች በጋራ መሳተፍ የሚሉ ይገኙባቸዋል። ከስምምነቶቹ መካከል በተለይ አካባቢውን ከኒኩሌር ነጻ ማድረግ የሚለው ዝርዝር አልተሰጠበትም የሚሉ ወገኖች ሰሜን ኮሪያ አሁን ያላት የኒኩሌር ክምችትን አሳልፋ ለመስጠት ፈቃደኛ መሆኗና አለመሆኗ የተጠቀሰ ጉዳይ የለም በማለት አስተያየት ይሰጣሉ። ቻይናና አሜሪካ የተደረገውን ስምምነት የሚደግፉ መሆናቸውን ገልጸዋል። የአውሮፓ ህብረት በዚምባብዌ ፕሬዝዳንት በሚስተር ኤመርሰን ምናጓጓ የቀረበለትን ጥሪ በመቀበል በሚቀጥለው ሐምሌ ወር በአገሪቱ ውስጥ የሚካሄደውን ጠቅላላ ምርጫ ለመታዘብ ታዛቢዎች የሚልክ መሆኑን ገልጿል። የአውሮፓ ህብረት በጉዳዩ መስማማቱን የገለጸው የህብረቱ የፖሊሲ ኃላፊና የዚምባብዌው የውጭ ጉዳይ ሚኒስትር ተገናኝተው ከተነጋገሩ በኋላ ነው ተብሏል። ለረጅም ዓመታት በስልጣን ኮርቻ ላይ የነበሩት ሙጋቤ ከተወገዱ በኋላ በሚቀጥለው ሐምሌ የታቀደው ጠቅላላ ምርጫ የመጀመሪያው ሲሆን ምርጫውን ነጻና ፍትሃዊ ለማድረግ ከፍተኛ ጥረት እንደሚያደርጉ የዚምባብዌ ባለስልጣኖች ሲገልጹ መቆየታቸው ይታወቃል። የተባበሩት መንግስታት ድርጅት አርብ ሚያዝያ 19 ቀን ባሰራጨው መግለጫ በቅርቡ በአዲስ መልክ እየተቀጣጠለ የሚገኘው የደቡብ ሱዳን የእርስ በርስ ጦርነት በብዙ ሺህ የሚቆጠሩ ሰላማዊ ሰዎች ላይ ከፍተኛ ጫና እየፈጠረ መሆኑን ገልጿል። በጦርነቱ ምክንያት ከፍተኛ አደጋ ውስጥ የገቡት ከ30 በላይ የሚሆኑ እርዳታ ሰጪዎች ከነበሩበት ቦታ ወደ ሌላ ስፍራ እንዲዛወሩ የተደረጉ መሆናቸውን መግለጫው ዘርዝሮ በጆንግሌና በማዕከላዊ ኢኳቶሪያል አካባቢዎች በብዙ ሺህ የሚቆጠሩ ሰዎች ግጭቱን በመሸሽ ወደ ጫካ የገቡ መሆናቸውንም አብራርቷል። የተባበሩት መንግስታት ድርጅት መጠለያ ጣቢያዎች ከአደጋ ያላመለጡ መሆናቸውን ጠቅሶ በቅርቡ ለ600 ስደተኞች ጊዜያዊ መጠለያ ሆና የነበረችው ሌር የተባለች ቦታ ሌሊቱን ሙሉ የተኩስ ልውውጥ ሲካሄድ የነበረ መሆኑን በመጥቀስ የሁኔታውን አሳሳቢነት ገልጿል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ማበርተኛው መልካም ጎረቤት ያስጨንቃል በትዝ ባጣ በናፍቆት ሜ በናፍቆት ሜ የሀገር ገጽታ የናት ያፈት ፍቅር የህብረተሰብ ልማድ ያገር ባህል ክብር የእግዚአብሔር ይመስገን ያዳጅ ዘመዱ አይታለው ናፍቆቱ እረቃው ሲሄዱ
ድርጋቢዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? የኢትዮጵያ የአድኑኝ ጩኸት ዳር እስከ ዳር እየተስተጋባ ነው። ኢትዮጵያ ዛሬም የልጅ ያለ የጀግና ያለ ጩኸት ከንቱ ሆኖ እንዳይቀር የህዝብ ደም ፈሶ በከንቱ እንዳይቀር እንዳይኮላሽ ዛሬም ስጋቱ አለ። የኢትዮጵያ ህዝብ ማወቅ የሚገባው አንድ ትልቅ ነገር አለ። ሀገራችን ላይ ከፍተኛ የሆነ የጥፋት አደጋ ያንዣበበ መሆኑ ላፍታ እንኳ ሊዘነጋ አይገባው። ጨቋኝ ስርዓቶች ሁሉ አንድ የጋራ መገለጫ ባህሪ ያላቸው ጭቆናው የመረረው ህዝብ ለትግል ሲነሳ ጩኸቱን ቀምቶ የሱን ቃል መልሶ ማስተጋባት። በሀገራችን ዛሬ እየሆነ ያለውና እየተደረገ ያለውም ይኸው ነው። የሀገራችን ካደጋ ላይ መውደቅና የህዝቧ መጨቆን ለ27 ዓመታት ህዝብ የጮህበትና የታገለለት እውነት ነው። ስለ አገር ሰላም መሆን ስለ ህዝብ የእርስ በርስ ፍቅር አምጣልኝ ብሎ የማይጸልይ ፈጣሪውን የማይለምን ኢትዮጵያዊ የለም። ወደ ትግል አደባባይ የወጣው ወጣትም ቢሆን ወያኔ የሰላምና የአብሮነታችን ጠንቅ ስለሆነ ይወገድ ጩኸቱ እንደነበር ያለፉትን ጊዜያት መፈክሮች መለስ ብሎ መመልከት ይገባል። ወያኔም ይህንኑ ጩኸት እያስተጋባ ይገኛል። በሙስና በስብሰናል፣ የአገርን አንድነት ካደጋ ላይ ጥለናል፣ የመልካም አስተዳደር ለህዝብ መስጠት ባለመቻላችን ለተከሰቱ ችግሮች ሁሉ ተጠያቂዎች ነን እያሉ ይገኛሉ። ለዚህ ትልቅ አገራዊ ችግር መፍቻ የሚሆን መፍትሄ ከማምጣት ላይ ፍንጭ ለህዝብ የተሰጠበት ሁኔታ ግን የለም። ወያኔና በዙሪያው የተኮለኮሉ የጥቅም አጋሮች እየደረደሩልን ያለው የህመማቸው ማስታገሻ የሚሆን መድኃኒት መሰል መርዝ ነው። የወያኔን ነፍስ ለማዳን ሰዎችን በመቀያየር የጥገና ለውጥ ማምጣት የሚሉት መፍትሄ መሳይ ችግሩን ግን መቅረፍ የማይችል ማደንዘዣ ነው። ጨቋኝ አገዛዝ የቀውጢ ቀን ሲመጣበት በዙሪያው አድፍጠው ነፍሱን የሚጠብቁ የፖለቲካ ተውሳኮችም ከየሜዳውና ጉድጓዱ ብቅ እያሉ የውሸት የህዝብ ጩኸት ማሰማታቸው የማይቀር ነው። የወያኔ ዘረኛ አገዛዝ ነፍስ አድን የሆኑ የፖለቲካ ተውሳኮች ለህዝብ ትግሉ ጠብ ብርግፍ እያሉ በየቴሌቪዥኑ መስኮትና በየመድረኩ የመታየታቸው ምስጢር የዚሁ ማረጋገጫ ነው። በሀገር ውስጥ ያሉ የምዕራብ ሀገራት ኤምባሲ ጽህፈት ቤቶች ዛሬ በእነዚህ ወገኖች ተጨናንቀዋል። በውጭ ያሉ አስመሳዮችም በምዕራብ ሀገራት መንግስታት ጽህፈት ቤት ጩኸትን ስራዬ ብለው መያዛቸው ነው እየሰማን ነው እያየነው ነው። በዚህ ዓመት የፖለቲካ ፓርቲዎች ሲመሰረቱም እያየን ነው። በብሔር ወይም በህብረ ብሔር የተደራጁ ፓርቲዎች ቁጥር በውጭም በሀገር ቤትም ወደ 100 መጠጋቱ ያሳፍረናል እንጂ አያኮራንም። ይህንን እውነት ከነገው ዕጣ ፈንታችን አንጻር ስንመለከተው መደራጀት መብት ቢሆንም ትግሉን እንደሚያዳክመውና ወያኔን እንደሚጠቅመው በግሌ ጥርጥር የለኝም። ወያኔ ለ27 ዓመታት የጨፈረብን ከመቶ በላይ በሆነ ፈርጅ መከፋፈላችንን ተመልክቶ ነው። መደራጀት ለህዝብ ነጻነት፣ መደራጀት አገርን ከጥቃት ለመከላከል እስከሆነ ድረስ በዚህን ያህል ልዩነት መከፋፈልና መለያየታችን አስፈላጊ ነው ወይ ብሎ መጠየቅ ጤናማ ይመስለኛል። ይህንንስ ማጥበብ የሚቻልበት መንገድ ዝግ ነው? ማጥበብስ አይቻልም? ባለማችን ባሉ አገሮች የተመከሩና እየተሰራባቸው ያሉ የፖለቲካል ኢኮኖሚ ስርዓቶችስ እስከ መቶ ይደርሳሉ? እነዚህ እስከ መቶ የሚቆጠሩ የብሔርና የብረብሔር ድርጅቶች እውነት መቶ አይነት አማራጮችን ሊያቀርቡልን ነው? ብሎ መጠየቅም እጅግ አስፈላጊና ወቅታዊ የሆነ ነው። አስቸኳይ ምላሽ ሊሰጥበት የሚገባ አገራዊና ወገናዊ ጥሪ ነው። ዘረኛው ወያኔን በቀጥታም ሆነ በተዘዋዋሪ መንገድ እድሜ የማራዘም ዘመቻ ይቁም። በህዝብ ቁስል ላይ በርበሬ መነፍነፍ ይቁም። መበታተን ያብቃ። ለሀገራችን ልዕልና መከበር፣ ለህዝባችን ነጻነት እውን መሆን እንተባበር፣ እንደጋገፍ የግል መልእክቴ ነው ሲሉ ለማደምሴ ከፍቼ ደብዳቤያቸውን አጠናቀዋል።
ሰላም ፍኖታዎች፣ የከበረ ሰላምታይን በቅድሚያ አቀርብላችኋለሁ። ኢትዮጵያ በረጅም ታሪኳ ታይቶ የማይታወቅ ዘረኛና ጠባብ እንዲሁም የሰላም ጠር በሆነ አጥፊ ቡድን መዳፍ ውስጥ ገብታለች። የኢትዮጵያ ህዝብ ከወያኔ ጋር በቀላሉ ከማይታረቅ ቅራኔ ውስጥ ገብቷል። የኢትዮጵያ ህዝብ ሀገሩን ከጥፋት ሊያድን የራሱንም ነጻነት ለመጎናጸፍ ከወያኔ ጋር ከመረረና ከከረረ ትንንቅ ውስጥ ገብቷል። ወያኔን በምልጃ ወይም በመማጸን የተነጠቀውን የተገፈፈውን ስልጣኑን በእጁ ማስገባት እንደማይችል ከተረዳ በርካታ ዓመታትን አስቆጥሯል። ይኸው ዛሬ ደግሞ ወያኔ ዓላማውና ተግባሩን ግቡን በተግባር እያሳየን ነው። የህዝብ ለህዝብ ግጭቶችን እየቆሰቆሰ ህዝብን ማጫረስን ስራዬ ብሎ ተያይዞታል። ጸረ ሰላምነቱን፣ ጸረ ህዝብነቱን፣ ጸረ ሀገርነቱን ዛሬ ያልተረዳና ያላወቀ ካለ ወያኔነቱን ሊለቀው ያልቻለ ደነዝ ብቻ ነው ቢባል ስህተት አይሆንም። የህዝብ አቋም ዛሬ አንድ ብቻ ነው። ወያኔ ኢትዮጵያን ሊያጠፋ፣ ህዝቧን ሊያጨርስና ሊጨርስ የመጣ ጠላት መሆኑን ብቻ ነው። ኢትዮጵያ እንደ ሀገር የምትቀጥለው ህዝቡ የሰላም ህይወት የሚያገኘው ከዝርፊያ ራሱን የሚያድነው ወያኔን እስከወዲያኛው ተመንግሎ ሲወገድና ሲጠፋ መሆኑን ለኢትዮጵያ ህዝብ ክርክር የሚከፈትበት ጉዳይ አይደለም። ከዚህ በመነሳት ነው ዛሬ የኢትዮጵያ ህዝብ ከጎኑ ከተሰለፉ አታጋዮች ጋር ተጣምሮ ከወያኔ ጋር ጉሮሮ ለጉሮሮ እየተናነቀ ያለው። እየተጨፈጨፈ ያለው በአስቸኳይ ጊዜ አዋጅ ውስጥ የገባው ወያኔ ሰራሽ በሆነ የኑሮ ውድነት እየተጠበሰ ያለው የኢትዮጵያ ህዝብ ትግል ድሉ ይዘገይ እንደሆን እንጂ አሸናፊነቱን የሚያግደው አንዳችም ኃይል ሊኖር አይችልም። የተጀመረው የህዝብ ትግል በአጭር ጊዜ ውስጥ ከዳር ይደርስ ዘንድ የምሁራን፣ የወጣቶች፣ የወታደሮች፣ የሴቶች፣ የፖለቲካ ድርጅቶች ወዘተ ቅንጅትና ትብብር በዋነኛነት ተጠቃሾች ናቸው። ከነዚህ ስብስቦች ውስጥ አብዛኞቹ አዎንታዊ ምላሽ እየሰጡ ነው። በሀገር ቤትና ከሀገር ቤት ውጭ ያሉ ተማርን የሚሉ ወገኖችና የፖለቲካ ድርጅቶች ወዘተነን የሚሉ ወገኖች ግን ቆም ብለው መጠየቅ የሚገባቸው ጊዜ ቢኖር ዛሬ ነው። ክርፋትና ግማት ተሸካቢ ከሆነው የነሐሴ ወር የወንዝ ሙላት ጉዞ ራሳቸውን ማመሳሰል የለባቸው። የነሐሴ ወር የወንዝ ሙላት ሁሉንም አደባልቆና ተሸክሞ መጓዙ ተፈጥሯዊ ክስተት ነው። አፈሩን፣ ውሃውን፣ ድንጋዩን፣ ጠጠሩን፣ ፌስታሉን፣ ሙት አካል የሆነውን ወዘተ ተሸክሞ ከነክርፋቱ ይጓዛል። በዘመናችን ተማርን የሚሉ ወገኖችና ፖለቲከኛነን የሚሉ ወገኖች ሁሉ ዛሬ ዛሬ ስመለከታቸው ጉዞና ተግባራቸው ሁሉንም እያጎሰበሰ ከሚጓዘው የነሐሴ ወር የወንዝ ሙላት ጋር በእጅጉ ይመሳሰሉብኛል። ጀግናውን ከባንዳው፣ ሐቀኛውን ከቅጥረኛው፣ ከሃዲውን ከእውነተኛው ወዘተ ያለ የጉዞ እየሆነ መምጣቱን ስመለከት ያሳፍረኛል፣ ያሳዝነኛል። ከውጪ ወደ ሀገር ቤት ወያኔን እንቃወማለን በሚሉ ቡድኖች አማካኝነት እንደሚተላለፉ እናውቃለን። የነዚህ ቡድኖች ሬዲዮና ቴሌቪዥኖች ከፍኖተ ዲሞክራሲ በስተቀር የወያኔ መዛባቻዎች መቀስቀሻዎችና መቀለጃዎች እየሆኑ ከመጡ ዋሉ አደሩ። የአብዛኞቹ ሬዲዮና ቴሌቪዥኖች በኢህአፓ ላይ የውሸት ቅስቀሳ በተደጋጋሚ ማስተመጣቸው እነዚህ ቡድኖች ጠራት ወያኔ ነው ኢህአፓ እስከማለት አድርሷል። ወያኔን ያህል አገርና አጥፊ የህዝብታኝና የቡድን ዘራፊ የሆነ ቡድንን አስቀምጦ በኢህአፓ ላይ የማጥላላት ዘመቻን መክፈት በምንም መስፈርት ተገቢ ትክክለም ሊሆን አይችልም። ለኢትዮጵያም አይጠቅምም ለህዝብም አይጠቅምም። ይህች ሀገር እንደ ሀገር የምትቀጥል ከሆነ ትልቅ ተስፋ ከህዝብ ለተቸረው ኢህአፓም ማርከሻ ሊሆን አይችልም። የዚህ አይነት አስተሳሰብ ከነሐሴው ወርጅረት አመጣሽ ክርፋት ወይም ግማት ተለይቶ አይታይም። ስለዚህ ኢህአፓን ለቀቅ ትግሉን ጠበቅ እንዳልላችሁ የተጀመረ ጥፍስ እንደሌላቸው አውቃለሁ። ይልቁንስ ኢህአፓን ለቀቅ ወያኔን ጠበቅ እላቸዋለሁ። ከወያኔ ጋር ፍቅር እንዲደረጅ። ሰላማዊት ነጋሽ ከአቃቂ።
ሰላም ፍኖቶች እንደምን ሰነበታችሁ? እያደረጋችሁ ያለውን ጥረት ከመያደንቁት መካከል አንዱ ነኝ። አቁን ለወጣቱ ትውልድ ለማስጨበጥ እያደረጋችሁት ያለው የማይናቅ አስተዋጽኦ ሊበረታታ ይገባዋል። ሰሞኑን በላ ለበላ በሚል ፕሮግራም ያሬድ ጥበቡ የተናገረውን አደመጥኩ። ለነገሩ ከዚህ በተደጋጋሚ ካንዱ ወዳንዱ እየዘለለ ከመፈረጥ የበነደደ ባንዳ ውሸታም በታኝ የወያኔ ጭራ ድሮስ ምን ይተበቃል? አሳጎርጓሪ እንዲሉ ለያሬድ ኢህአፓ ልምቡጡን ያስወገደለት ድርጅት መሆኑን እሱ ራሱ ቀና ብሎ ሳያፍር እንዲሄድ ረድቶታል። በቁሙ ሞቶ ከቀበጣጠረው መካከል ዋናዎቹን ለመጥቀስ ለባንዳ ምሁራን ጠበቃ ሆኖ ኢህአፓ ባንዳ ብሎ ስማቸውን አጠፋ ይላል። የተማሪውን ትግል ክዶ ሂሳዊ ድጋፍ ለደርግ እንስጥ ብሎ ጭልጥ ብሎ ከደርግ ባልተናነሰ ወጣቱን ሲፈጅ ለነበረ የባንዳ ጥርቅም ባንዳ ከሚለው ስም ሌላ ታዲያ ምን ተብሎ ይጠራ? ለነቃ ለተደራጀና ለታጠቀ ትግል የሚለውን በማወደስ ጊዜያዊ ህዝባዊ መንግስት አሁኑኑ የሚለውን መፈክር ከኢህአፓ ነጥቆ ለተወሰኑ በደፈናው ለዩኒቨርሲቲ አስተማሪዎች በመስጠት ሳያፍር ይዋሻል። ኢህአፓ በዴሞክራሲያዊነቱ የሚታማ አለመሆኑን ደከመኝ ላለው ብር እየሰጠ እንዳልሸኘና በሰራዊቱ ውስጥ በየኃይላቱ የሚጻፉ የሰራዊቱ ጋዜጣዎች እንደ ቡታ የመሳሰሉት መኖራቸው ቢታወስም ሰራዊቱን ለመበተን በታኞች እንደተጠቀሙበት የሚዘነጋ አይደለም። በተጨባጭ በዚህ ጋዜጣ ላይ የተጻፈው ላይ ዓለም በክለሳ ስትራወጥ አንድ ወረዳ ቁጭ ብለን ሶሻሊዝምን እንገነባለን ማለት ተራራ መጎተት ነው እያሉ ሰራዊቱን እምነት እንዲያጣ ቀስቀሰውበታል። ዘግይቶም ቢሆን ድርጅቱ የመልቲ ፓርቲ ዴሞክራሲን ጠቀሜታ ላይ ማንም አልቀደመውም። አንጃ በሰራዊቱ ሲፈጠር የሰራዊቱ ህግ በድርጅት ጀርባ መደራጀት ሞት ያስቀጣል። ስለሆነም ከቲፒኤልኤፍ ጋር በነበረው የጦርነት ቀውጢ ሰዓት ሚሊተሪ ትሪቡናል ተቋቁሞ ፍርድ ሰጥቷል። የተዳፈነው እሳት እየለበለበ ሙቀቱ እየጨመረ መምጣቱ አርበድብዷል። ድሮም ፔንዱሎም ወለም ዘለም እንጂ ለበስመ አቡም አቋም ኖሮት አያውቅም። ያንተ ደግሞ በዛ። ኢህአፓ፣ አንጃ፣ ወያኔ፣ ቀስተ ደመና፣ ቅንጅት፣ አቤት መገለባበጥ። አንዱ ኢህአፓ የሶማሌን ወረራ ደገፈ ሲል የጃጀው የኢንቲቾ ፕሮፌሰር ዛሬ ደግሞ ኢህአፓ የወሎን ድርቅ አትርዱ መንግስት እንዲወድቅ ብሏል እያለ ሳያፍር ይቀዳል። ያሬድ እስካሁን አፍህን ለጉመህ ነበር። ዝም ባለ አፍ ዝንብ አይገባበትም ተብሏል። አርፈህ ተቀመጥ ሲሉ ህብስቱ የአብዮ ከኖርዌይ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች ከዚህ በፊት አንድ አድማጫችሁ በጻፈው ደብዳቤ እንደተጠቀሰው በያፓ ላይ ሰፊ አሉታዊና የተቀነባበረ ዘመቻ በመካሄድ ላይ ነው። የተረሱ ጸረ ያፓና ወያኔን ደጋፊ ግለሰቦች የለመደባቸው ሬዲዮኖች ጎልጎላው አውጥተው ማቅረቡን ተያይዘውታል። በዚህ መሃል የታወቀው ያሬድ ጥበቡ ወይም ጌታቸው ጀብሳ እድል አግኝቶ ራሱን በውሸት ሊያጅብ ችሏል። መጽሐፍ ላወጣ ነው ብሎም ነግሮናል። ያሬድ ጥበቡ ተራ አንጃ ወይም ከፋፋይ አይደለም። ወደ ሰራዊቱ አሲምባ ሲሄድ ያንንም የአንጃ አባልና ያንደኛው የቅርብ ጓደኛ ነበር። ሰራዊቱን ከተቀላቀለ በኋላም ብዙ ሳይቆይ ካያሌው ከበደ ባልተናነሰ ሰራዊቱና ድርጅቱን ለማጥፋት ሲያሲርና ሲንቀሳቀስ ነበር። ሁለቱም አፍራሾች ተገቢ ቅጣት ሊሰጣቸው ወይም ከሰራዊቱ ሊባረሩ ሲገባ በነበረው ለቀቅተኛ ዲሞክራሲ መረን ተለቀው ጥፋትና ክህደትን አደረጁ አቀነቀኑ። ከወያኔም ተመሳጥረው ወደ ወያኔ ከዱ። ጸረ ድርጅት አጥፊ ከሃዲ እንጂ እንዲያው በደፈናው አንጃ ተብሎ የሚታለፍ አልነበረም። ያሬድ ጥበቡ ኢህዴን የሚለውን መስራችና መሪም ሆኖ ለወያኔ በማገልገል የሃፓን ሲያጠቃቀም ቆየቱን በላይ ለወያኔ ጸረ አማራ ስምሪት ዋና መሳሪያ ሆኖ ቆይቷል። ውሎ አድሮ ወያኔ ሊያጠቃውም ሲል በወጣበት ሸሽቶ ወደ አሜሪካ አቅንቷል። በዚያም ግን ዋና ጠላት ብሎ ሲሰድብ ሲያጠቃ የቆየው የሃፓን እንጂ ወያኔን እንዳልነበረ እናውቃለን። ወያኔ ለስልጣን ሲበቃ በበላይ ኃላፊነት ግን ታምራት ላይኔ በመሾሙ ይህ የስልጣን ጥም ያጠቃው ግብዝ ሰው ወደ አሜሪካ መመለስ የግድ ሆነበት። የወያኔ ደጋፊነቱን ግን ምንም የቀነሰው የለም። መለስ ሲሞትም ማንብቶ ጓደ ብሎ ሲጽፍም ታዝበናል። አሁን ታዲያ የአዲስ ጠቅላይ ሚኒስትር አጫጫቢ ሆኖ ብቅ ከማለቱ ሌላ ከያፓ የወጣው ዴሞክራሲ ስለጠፋ ነበር ብሎ ሊዋሽ ሊቀባጥር ሲሞክር ተደምጧል። ያሬድ ጥበቡ ታሪኩ የሚያሳፍር እንጂ የሚያኮራ አይደለም። የወያኔ መሳሪያ ሆኖ አገር ወዳድ ድርጅትን የጎዳ ነው። እነመለስን ሲያሞግስ በዚያው ልክ የሃፓ መሪዎችና ድርጅቱን ሲያንቋስስ እድሜውን ገፍቷል። በስተርጅናም ከስህተቱ መማር ሲገባው አሁንም የህዝብ ትግልን ጎድቶ ለወያኔ ለመጥቀም እየጣረ ነው። ጻፍ የሚለው መጽሐፍ ላይ ማዕቀብ ማድረግ ይህን የወያኔ ገጣባ ያማውገዝ ማሳፈር ይሆናል ሲሉ ሰሜን ደረጀ ከሰሜናዊ ምስራቅ አሜሪካ ደብዳቤያቸውን አጠናቀዋል።
ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ ዝግጅት ክፍል የሀገራችንን የፖለቲካ ሀሁ በደንብ የተማርኩት የኢሃፓ ሬዲዮ ከሆነው ከፍኖተ ዴሞክራሲ መሆኑን መናገር የግድ ይለኛል። ከአመት በፊት የነበረኝ የፖለቲካ ዕውቀትን ፍኖተን መከታተል ከጀመርኩ ወዲህ ከቀሰምኩት ጋር ሳነጻጽረው ያኔው የፖለቲካ ዕውቀቴ መደዴ እንደነበር ተገንዝቤያለሁ። የሀገራችን የፖለቲካ ሁኔታን በግልብና ባልሰከነ አእምሮ ከተመዘነ ፈረስን አለልንጓም እንደ መጋለብ ያለ ለአደጋ ያጋልጣል የሚል እምነት አለኝ። የወያኔን ዘረኛና ከፋፋይ አገዛዝ ለማስወገድ እንደ ወያኔ በዘር በጎጥ በቋንቋ ወዘተ መደራጀትን እንደ ብልህነት እየተቆጠረ የዘር ድርጅቶች እንደ አሸን ፈልተዋል። ጥቂት የማይባሉ የወያኔ ተቃዋሚዎች የስሙላ እንደሆኑ ተደጋግመው የሚነገረው ሀቅ ነው። ወያኔ በየጊዜው እያቦካ ያድቦለቦለና መርዘኛ ጸረ ህዝብ ፖለቲካውን እፍ እያረባቸው የፈጠራቸው በርካታ መሆናቸው ይታወቃል። ሌሎችን ደግሞ ድርጅቶችን ሰርገው እንዲገቡ በማድረግ የድርጅቶቹን ህልውና ያሽመደመደውና አንዳንዶቹ እንዲፈርሱ ማድረጉ የሚታወቅ ነው። ሰላዮቹን አስርጎ በማስገባት ሉናቸውን ማሽመንመን አሉንለት ሲሉ ደግሞ ጨለማን ተገን ያደረገ የበርካታ ድርጅቶችን ጽፈት ቤቶች ሰብሮ በመግባት ንብረቶቻቸውን እየዘረፈ ወስዷል። በህዝብ ዘንድ ተሰሚነታቸው እየሰፋ ሄዷል የሚላቸውን እንዳሻው ለማሰርና ክስ ለመመስረት እንዲያመቸው ጸረ ሽብር ህግ የሚል ህግ ደንግጎ ከትንሽ እስከ ትልቅ ከሊቅ እስከ ደቂቅ በአሸባሪነት እየወነጀለ የይስሙላ ፍርድ ቤቱ ብዙዎች እንደሚሉት በቀቀን ፍርድ ቤት በርካታ የፖለቲካ እስረኞችን ሲያንከራትት መባጀቱ ማንም የሚረሳው አይደለም። በዚህ ህግ መሰረት ወያኔ ለፍትህ ለኩልነት በህዝብ ቀጥተኛ ይሁንታ የሚሰየምና ህዝብን ሲበድልና በስልጣን ሲባልግ በህዝብ የሚወርድ ህዝባዊ መንግስት ምስረታ ድምጻቸውን ያሰሙ ሁሉ ወያኔ ሽብርተኛ እያለ ያፈነ ያሰቃየ እንደሚገድል የታወቀ ነው። አሁንም የተቀየረ የለም። ሽብርተኛ ወያኔ ተቃዋሚዎችን ለማስፈራራት የሚጠቀምበት የመታት ቃል መሆኑ ነው። ሀገርንና ህዝብን ማሸበር እየገዛ ያለው ዘረኛ ወያኔ ቡድን መሆኑን ዓለም ያወቀው ሀቅ ነው። በዋልድባ ቋረፍ በሚባለው የመናንያን ጉርስ ተወስነው መጋጠባ በጸሎትና በስደት እየደከሙ የነበሩ አባቶችን አሸባሪ ብሎ ከአመት 4 ወር በላይ በማከላዊ ማሰቃያ የእስር ጣቢያ ቁም ስቅላቸው ማይታቸው የውያኔ አረመኔነት ሚዛኑ ከመናው ደመና ማለፉን ያሳያል። ሽብርተኛ ድርጅቶችን በየዘመኑ የመሰረቱ ካሉት ከአሜሪካ ከተለያዩ የአረብ አገራት ከሶሪያ ከኢራቅ ከእንግሊዝ ወዘተ ሀገርንና ህዝብን አሳልፎ ሲሸጥ የከረመው ወያኔ በአሁኑ ሰዓት የአፍሪካ ቀንድ አሸባሪ መሆኑን በርካታ ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅት እያጋለጡት ነው። ወያኔ በረሃብ በሚሰቃዩ የትግራይ ገበሬዎች ስም የተለገሱ ገንዘቦችን፣ መድኃኒቶችን፣ ምግቦችን፣ አልባሳትን እየሸጠ ለወያኔ ቁንጮች ማከፋፈሉ ታሪክ የመዘገበው ነው። በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ ወያኔ እየተናከረ የነበረውን ህዝባዊ ተቃውሞ ለማስፈራራት በታክሲ፣ በሆቴል፣ በመንገድ ወዘተ ቦምብ እያጠመደ ህዝብን መፍጀቱም ታሪክ የመዘገበው ነው። ለወያኔ አሸባሪነት ብዙ መጥቀስ ይቻላል። በወላይታ አረካ በተባለው የገበያ ስፍራ ገበያተኛው ላይ የእሩምታ ተኩስ በመክፈት ገበያተኛውን መጨፍጨፉ በበደኑ በአርባ ጉጉ እጅግ በሚዘገነን ሁኔታ ንጹሃን ዜጎችን ያረደውና ያሳረደው ወያኔ ነው። በአሰቦት ገዳም መነኮሳትን ባታቸው ድረስ ዘልቆ መግባት የጨፈጨፈው ወያኔ ነው። በጅግጅጋ ሶማሊኛ ተናጋሪዎች አማሮችን እንዲገሉ ቀስቅሶ ያስገደለው ወያኔ ነው። ወያኔ አሸባሪ ፋሽስታዊ ቡድን ለመሆኑ እኮ የኢሃፓ መሪዎች የሆኑትን እነ ጸገየ ወይን አብራሽና አብሯቸው የታሰሩትን ለፍትህ አደባባይ ቀርቶ የት እንደደረሳቸው እንኳን መዳረሻቸውን መደበቁ ግዙፍ ተራራ የሚያህል ማስረጃ መሰለኝ። ጉራጌው ነፍሰ ገዳይ ገስገስን በአዲስ አበባ ወጣቶችን በገፍ ያረደው እርገጤንና ቤቶቹን የአረመኔው መንግስቱ ኃይለማርያም ጫማላሽ የነበሩትን ፍሳን ፍቅረ ሰላሴንና ሌሎችን በሰው ደም የታጠቡትን የፈታ ወያኔ እስከዛሬ ኢሃፓዎቹን ያሰረበትን መደበቁ ወያኔን ፋሽስት ቀርቶ ከዚህ ጫን የሚል ሌላ ቃል ቢኖርም ለወያኔ መጣሪያነት ይገባዋል። ወያኔ ፖለቲካ ስረኞች ማሰቃያው ማሰቃያዎች ሁሉ ማከል ብሎ ደርግ ማከላዊ ብሎ የሰየመው እዛው ግቢ ውስጥ አዘዋውሮ ሲያበቃ የህዝብ ድጋፍ ይሸምት መስሎት መዝጋቱን ቢለፈፍም ወሎ አድሮ ወሽካታነቱን መረዳት ተችሏል። ለመሆኑ የድብቅና የጉድጓድ እስር ቤቶቹን ከአዲስ አበባ እስከ መቀሌ በየቦታው ያሉትን ለምን ለህዝብ አጋልጦ መዝጋቱን አልተናገረም ብሎ መጠየቅ ይቻላል። ስለነዚህ ድብቅ እስር ቤቶች በተለያዩ ጊዜያት ከወያኔ ጋር በኩርፊያ መፋታታቸውን ወይም ወያኔ አሰናብቷቸው የወጡ ሁሉም ወያኔ ባዶ 6 ስለሚላቸው ድብቅ እስር ቤቶች ሲናገሩ ተሰምተው አይታወቅም። ለምን ብሎ ጠይቆ መላሽ መስጠት ይቻላል። በርካቶቹ እንደነገብሩ አስራት እና ኤርሚያስ ለገሰ እና ሰዬ የመሳሰሉት ሁሉ በዚህ በድብቅ እስር ቤቶች እስረኞችን በማሰቃየት አረመኔ ድርጊት ቀጥተኛ የሆነ ተሳትፎ ነበራቸውና ነው። አሁንም የወያኔ ቁንጮ ከሆኑት መሃል ላንሳ። ኃይለማርያም ሟቹ አረመኔ ተመራጭ ያደረገው የሲዳማን ህዝብ በመጨፍጨፉና በርካታ የፖለቲካ እስረኞችን በማሰቃየቱ መሆኑ ሊሳት አይገባው። አሁን የኦሮሚያ ፕሬዝዳንት የሚባለው ለማ መገርሳ የደህንነት ምክትልነት ያገኘው እኮ በሺህ የሚቆጠሩ የኦሮሞ ልጆችን በዚህ ወይም በዚያ ድርጅት በተለይ በኦነግ አባልነትና ደጋፊነት እያፈነ ያሰቃየና ያሳረደ አረመኔ ነው። ይሰው በአዲስ አበባ በአዳማ በቢሾፍቱ ወዘተ የሚገኙ ድብቅ እስር ቤቶችን በቀጥታ ያውቃቸዋል። በመላሱ ቆሎቆላለሁ የሚለው ዶክተር ኮሎኔል ጠቅላይ ሚኒስትር ተብየው ኮሎኔልነት ደረጃ የደረሰው በበርካታ ንጹህ ደም እየታጠበ ለመሆኑ መጠራጠር የወያኔ ውስጥ ባሪ መዘንጋት ነው። ምናልባት አንዳንድ ፍኖትን የሚያደምጡ ይህ የነሳውትን እንደ ተራስም ማጠፋት ይቆጥሩት ይሆናል። ነገሩን በገራገሩ ልብለጸው። ወያኔ አንድ ሰውን ለመሾም የሰውየውን ታማኝነት ለማረጋገጥ በተለያዩ ሁኔታዎች ይገመግማል። አንድ የቀበሌ ሹም አንድ የስለላ ሰራተኛነትን ለማግኘት የንጹሃኖችን ደም መርገጥ የግድ እንደሆነ አንብበናል፣ ሰምተናል፣ በአይኖቻችንም እያየን ነው። ወያኔ መታደስንና አንድነትን ለእድሜ ማራዘሚያ እንደመታት እየጠቀመባቸው እንጂ የወያኔ መታደስ ድመት መንኩሳ አመሏን አትረሳ አይነት ነውና አምረን ጸረ ወያኔ አመጻችንን አፋፍመን እንቀጥላለን። ወያኔ ዛሬም እያሰረ ዛሬም እየገደለ ነው። የኮንሶ የፖለቲካ እስረኞች 80% አልተፈቱም። ዛሬም በርካታ የፖለቲካ እስረኞች እየተሰቃዩ እየተገረፉ ናቸው። ዛሬም የመሰብሰብ፣ የመጻፍ፣ የመናገር፣ የማሰብ፣ የማንበብ መብቶች በወያኔ እየተረገጡ ናቸው። ዛሬም የወያኔ የግድያና የአፈና አዋጅ የሆነው ወታደራዊ አገዛዝ የሚባለው እንደሰፈነ ይገኛል። ዛሬም ጸረ ሽብር የሚባለው የአፈና አዋጅ እንደሰፈነ ነው። ዛሬም የፖለቲካ ድርጅቶች በመላው ሀገሪቱ እንደ ልብ እየተዘዋወሩ የማደራጀት መብት የላቸውም። ዛሬም ወጣቶች በአገራቸው በየትኛውም ስፍራ የመቀጠር መብት የላቸውም። ዛሬም የኢንተርኔት አገልግሎትና ከውጭ የሚተላለፉ እንደ ፍኖተ ዲሞክራሲ የመሰሉ ስርጭቶች እየታፈኑ ይገኛሉ። ዛሬም የሀገሪቱ የመከላከያና የስለላ ድርጅቶች ከአንድ አናሳ ብሔረሰብ በተውጣጡ ወያኔ በሚል ቡድን በተሰባሰቡ እጅ ነው። ዛሬም ስብሐት ነጋ፣ በረከት ስምኦን፣ አባይ ፀሐይ ወዘተ የፈላጭ ቆራጭነቱ ስልጣን በእጃቸው ነው። ስለዚህም ነው ትግላችን የሚቀጥለው። ማሞ ነኝ ከሱ
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ አዘጋጆች እንዲሁም አድማጮች እንደምን ሰንብታችኋል? መቼም እቺን መልእክቴን ዋጋ እንደማታሳጡብኝ ተስፋ አደርጋለሁ። አንድ ወቅት አንድ ወዳጄ ያለኝ ትዝ አለኝና አሁን እሱ ያለውን ቃል የሚመጥነውን ግለሰብ ጽሑፍ ሳነብ ላነሳው ወደድኩ። ወዳጄ ያለው እድሜ ሲጨምር ቅሌትም ዋሾነቴም ጨመረ ነበር። ታዲያ ይህን ያስታወሰኝ የሰሞኑ የፕሮፌሰር መስፍን ወልደማርያም ጽሑፍ ነው። ፕሮፌሰሩ በጽሑፉ ሲጀምር ያለው ኢትዮጵያ አሁን ቀን ወጣላት፣ አብይ ከሾማቸውም ሚኒስትሮች የወያኔ ቀኝ እጅ የለበትም ብሎ ነው። ግን ሕዝብ ይታዘብ፣ እነ ሽፈራው ሽጉጤ፣ እነ ሲራጅ ፈርጌሳ፣ እነ ፈትለ ወርቅ፣ እነ አባዱላ የወያኔ ግራ እጅ መሆናቸው ይሆን? ወረድ ብሎ ደግሞ በ1965 ዓ.ም ተመረጥ ለወሎ ረሃብ እርዳታ ስንለምን እነ ኢሃፓ ተቃወሙ አለ። እንዲያው ኢሃፓ የታወጀው በ1967 መሆኑን ዘንግቶ ወይስ አንባቢውን መናቅ? የተማሪውን መሪዎች እንዳይወቅስ ደግሞ በወቅቱ ኢዙዋ የተማሪው እንቅስቃሴን ብርት ነበር ዋናው የእርዳታ አሰባሳቢ። እውነትም እድሜ ሲጨምር ቅሌቴም ጨመረ አለ ያወዳጄ። እንግዲህ እስቲ ከ1966 ለውጥ በፊት መሬት ለራሹ የሚል መፈክር ሲነሳ ይሄው መስፍን እርሻ ላይ ያልዋለ መሬት ይከፋፈል የሚል ጽሑፍ ማውጣቱን የረሳው ከሆነ ላስታውሰው ወዳለሁ። ከዚያም ከረም ብሎ በንጉሠ ነገሥቱ ባለሥልጣኖች ላይ መርማሪ ሆኖ ተሾመ። ለገዳዩ መንግሥቱ ኃይለማርያምም መሳሪያው በእጃችሁ ነው ያለው በማለት ማበረታቻ በመስጠት አስፈጃቸው። ከዚያም በኋላ የወታደራዊ አገዛዝ የደህንነት ሹም የተስፋዬ ወልደ ሥላሴ ዋና ወዳጅ ቢሮኛ እሳቸው እኮ ስለማይነግሯቸው ነው እንጂ ሰው ያዳምጣሉ እያለ አረመኔው መንግሥቱ ኃይለማርያምን አወዳሽ ሆኖ ቆየ። ደርግ ሊወድቅ አካባቢ ደግሞ የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ኢዲሃቅ የሚባለው ስብስብ ከትግራይ እነ ልዑል መንገሻን ከደርግ ሰዎችም እነ ኮሎኔል ጎሹን ይግባቡ ያልነበሩትን መኢሶንና ኢሃፓን ሳይቀር ሁሉንም አስተባብሮ ወያኔን ክፉኛ ሊገዳደር ኃይል ሆኖ ብቅ ሲል የሽማግሌ መንግስት የሚል ነገር ይዞ መጣ። ቆየት ብሎ ደግሞ ከነ መለስና ኢሳያስ ጋር ከመጋረጃ ጀርባ ለንደን ላይ ጉባኤ ተቀምጦ ልጆቻችን ናቸው ይግቡ ብሎ ከወዳጆቹ ከነ ሄርማን ኮሆን ጋር ባረከ። ታላቁ ፕሮፌሰር አስራት ወልደየስ የመላው አማራ ህዝብ ድርጅት ማአህድን ለማቋቋም በማሰብ ውስጥ ውስጡን ሰዎች ለማግኘት በሚሞክሩበት ወቅት ማንነቱን ሳይረዱ ስለ ጉዳዩ ሹካሉት ከጎንህ ነኝም አላቸው። ወዲያውኑ ግን በራሱ ጥያቄ ከነመለስ ጋር ቴሌቪዥን ላይ ቀርቦ አማራ አለ የለም የሚል ሙግት ገጠመ። ታምራት ላይኔም ወዲያውኑ ቀበል አድርጎ ፕሮፌሰሮችህ አማራ የለም ይሉሃል እያለ የሚሰብክበት ማምታቻ አገኘ። በወቅቱ እንግዲህ አማራው በአብዛኛው የሚያውቀው ፕሮፌሰር አስራትን ስለነበር ዋሾው ታምራት ላይኔ መስፍንን ከአስራት ጋር በማምታታት ለፕሮፓጋንዳ ተጠቅሞበታል። ማህደን ለማቋቋም ሐሳባቸው መጀመሪያ ላይ ሲያማክሩት ድጋፉን እንዳልሰጠ ኋላ ላይ ሸርተታለ። ፕሮፌሰር አንድሪያስ ሸቴ ረዳትነት ያቋቋመውን የኢሰመጉን መሪነቱን እንደሰበብ በመስጠት ፕሮፌሰር አስራትም ስለ ክህደቱ ትዝብት እንዳያዙበት በትግል ላይ ተሰው። ይህ በአንድሪያስ ሸቴ አማካሪነት ያቋቋመው የሰብአዊ መብት ድርጅት በወያኔ እየታፈኑ የሚሰወሩ የመኢአድና የኢሃፓ አባላትንና ደጋፊዎችን አላውቅም የሚል አድሏዊ ነው። ወያኔ በግልጽ የሚያስራቸውን ወይም የሚገላቸውን ዜጎች ብቻ የሚመለከቱ ዘገባዎችን በማቅረብ የሚታወቅ ወያኔ ባስቀመጠለት ቀይ መስመሮች ዙሪያ የሚሽከረከር። ሌላው ቀርቶ በሕግ አማካሪነት ያገለግላቸው የነበረው የኢሃፓው ጋዜጠኛ ተስፋዬ ታደሰ በጠራራ ፀሐይ በወያኔ ኃይሎች ታርዶ ሲሰዋ ገዳዮቹ ለፍርድ ይቅረቡ ብሎ ያልጮኸ ነው። መስፍን ወያኔ ስልጣን ላይ እንደወጣ ሰሞን ብረት ያነሱ ኃይሎችን ያ ግን መጥቀስ ይቻላል ካገዛዙ ባልተናነሰ ተቃወማቸው፣ ለወያኔ ወግኖ ክፉኛ ሞገታቸው። ትንሽ ቆየት ብሎ ደግሞ ልደቱ የሚባለውን እስስት ኢትዮጵያ ገና አሁን ልጅ አገኘች ብሎ በአገርም በውጭም ሲገነባው ከረመ። ብዙ ሰውም አሳሳተ። ይህ አልበቃ ብሎት የዴሞክራሲ በር አሁንም ገርበብ ብሏል ብሎ ማአህድ በቅንጅት እንዲዋጥና እንዲፈርስ ጉልህ ሚና ተጫውቷል። ቀጥሎም የአንድነትን ፓርቲ እንዲሁ አኮላሽቷል። በቅርቡ ደግሞ በአደባባይ የኢትዮጵያ ታሪክ የቆሸሸ ታሪክ ነው፣ የኤርትራ ታሪክ ነው ጉልህ ብሎ በዋሽንግተን የደሰኮረውን ሁሉም ልብ ይላል። አሁን በስተመጨረሻ ደግሞ ሁሉም ትጥቁን እንዲፈታ እንቅስቃሴውን እንዲያቆም ለማዘናጋት ይኸው አሁን ኢትዮጵያ ቀን ወጣላት እያለን ነው። እንዲያው ሌላው ቢቀር የወልቃይት ጥያቄ የውሃና ልማት ነው። የዘመናዊት ኢትዮጵያ አንድነት ዋና ተምሳሌት የሆኑትን አጼ ቴዎድሮስንም ካረመኔውና ፈርጣጩ መንግስቱ ኃይለ ማርያም ጋር በመጥፎ ገጽታ ሲያመሳስልም ብዙ ጊዜ ተደምጧል። ብቻ ዘላለሙን ደፋር ዋሾና እንቅፋት ከሆነ ከዚህ ግለሰብ አንድ ጽኑነት የማይበት ከመጀመሪያ ገና ከንጉሱ ጊዜ አንስቶ ለመለመሉት የውጭ ኃይሎች ቋሚ አገልጋይ መሆኑን ብቻ ነው። በማህበራዊ መገናኛ ገጽ ላይ ባነበብኳቸውና በእናንተም ሬዲዮ ላይ ባዳመጥኳቸው በሚከተሉት ስልኞች ደብዳቤን ልቋጭ። የሲአይኤን ቅምጥ የሞሳድን ገኛ፣ ያን የድል ሾተ ላይ የድል አጥቢ አርበኛ፣ ተግላጭ ጨናጋፊ የውጤት ቀበኛ፣ የምን ፊት አዋላጅ አድርጎ ማምጣት ነው አሁንም ዳግመኛ። በነገራችን ላይ አንተ ያልኩት የአባት ያህል በእድሜ ስለማይበልጠኝ ነው። በዚህም ደብዳቤያቸውን ያጠናቀቁት ስማቸው እንዳይገለጥ የሚፈልጉ አድማጭ ከአዲስ አበባ ናቸው። አድማጮቻችን፣ የዛሬ ፕሮግራማችንን የምናጠናቅቀው እነ ሃንቄቦ ዋጡሞ ከደቡብ ኢትዮጵያ ሀዲያ ዞን ግንብቹ ወረዳ በላኩልን ሰፋ ያለ ደብዳቤ ይሆናል። በኢህአፓ የሚዘጋጀው የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ጣቢያ ዝግጅት ክፍል ሰራተኞችና አድማጮች የማክበር ሰላምታችንን እናቀርባለን። የፍኖተ ሬዲዮ ዝግጅት ክፍል ሰራተኞች የምትቀርቡትን እውነተኛና የህዝብን ፍላጎት የሚያንጸባርቁ ዜናዎችን ትምርታዊና ለትግል የሚረዱ እንዲሁም አቅጣጫ የሚያሳዩ የዜና ሐተታዎችን ወቅታዊና ትምህርታዊ ቃለ መጠይቆችን በየሳምንቱ አርብ ከአድማጮች የሚቀርበው አስተያየት የሚስተናገድበት ድንቅ የደብዳቤዎች አምድ ፕሮግራም በየ15 ቀኑ ቅዳሜ የሚቀርበው የግጥም መድብል በየ15 ቀኑ ቅዳሜ የሚቀርበው የሙዚቃ ድግስ በየሳምንቱ እሁድ በአገሪቱና በአካባቢው ሀገሮች የተፈጸሙትን ዜናዎችና ሐተታዎችን የሚዘረዝረውን ፍካሬ ዜና በየቀኑ ኢትዮጵያንና ህዝቧን እውነተኛ ታሪክ የሚገልጸው ልብ ማራኪውን የመጽሐፍ ታድም ፕሮግራማችሁን አዳምጠናል። የህዝብን ፍላጎት የሚያንጸባርቁ በመሆናቸው ህዝቡ የእናንተን ፕሮግራም በሰፊው በማዳመጥ ላይ ይገኛል። በርቱ። እኛም ዛሬ ይህችን ደብዳቤ በመጻፍ ተሳትፎ ለማድረግ ወስነን ልከናል። በቅርቡ በወያኔና በብቹሎቹ በተመረጠው ግለሰብ ባብይ አህመድ ላይና ለግለሰቡ ጊዜ እንስጠው እንደግፍ በሚሉ ግለሰቦች ድርጅቶችና አንጃዎች ላይ ይሆናል ያተኮርነው። አብይ አህመድ የህዝብን ድምጽ በሰረቁና ተቃዋሚዎችን በማግለል በመርጫ ስም በኢትዮጵያ ህዝብ ላይ በተጫኑ በወያኔና በሶስቱ ወያኔ አዲስ አበባ ከመግባቱና አዲስ አበባ ከገባ በኋላ አገልግሎት እንዲሰጡ ባዘጋጃቸው ተረጣፊ ድርጅቶች አማካይነት የተመረጠ ግለሰብ ነው። በዚህ ሰውዬ አስመሳይ ንግግር ለኢትዮጵያና ለህዝቧ ጥሩ ነገር እንዳይመጣና እንደሚመጣ አስቦ ድጋፍ ሰጥቶ መቀመጥና ተዝናንቶ መገኘት ትክክል አይደለም። ወያኔና የወያኔ ደጋፊ ድርጅቶች ለ27 ዓመታት ህዝብን የበደሉ፣ የአገር ሀብት የዘረፉ፣ ብዙዎቹ በህዝብ ደም እጃቸው የጸቀየ፣ ህዝብ ያልመረጣቸው አባገነኖችና በአገርና በህዝብ ላይ ክህደት የፈጸሙ ውሸታምና አታላዮች ናቸው። በአገር ክህደትና በፈጸሙት ከባድ አገራዊ ወንጀል የሚጠየቁ ናቸው እንጂ ለአገር መሪነት የሚበቁ አይደሉም። ወያኔና ብቹሎቹ በ2010 ዓ.ም እርስ በርሳቸው የተጣሉ በማስመሰል ለተወሰኑ ወሮች ህዝባዊ ስብሰባዎችንና የድርጅት ስብሰባዎችን በተለያዩ የአገሪቱ ክፍሎች በማድረግ የመዘመቱበትንና ስሟን ለመጥራት ሲጠየፉ የነበሩትን የኦፒዲኦ መሪዎች ወደ ባህር ዳርና የባዴን መሪዎችን ደግሞ ወደ ተለያዩ ኦሮሚያ ክልል በመሄድ የምሁራን ስብሰባዎችን በማካሄድ ኢትዮጵያዊነትን ለመስበክ ጥረት አድርገዋል። ወያኔ በጎንደር ስብሰባ ለማካሄድ መብራት እንዲጠፋ አድርጎ ወደ ጎንደር ከተማ ቢገባም በታጋዩ የጎንደር ህዝብ እንቅስቃሴ ያሰበው ሳይሳካ ቀርቶ ተደብቆ ወደ መጣበት ተመልሷል። በወያኔ ጠንሳሽነት ይህንን ሁሉ የማታለያ ድርጊት የፈጸሙትና እየፈጸሙ የሚገኙት ከገቡበት ጠባብ ዘረኛና የአፓርታይድ የመድሎ ስርዓት ለመውጣት የጊዜ መግዣ አድርገው ለመጠቀም ነው። የኢትዮጵያ ህዝብ የሚፈልገውን ኢትዮጵያዊነትና የኢትዮጵያን ታሪክ መስበክና የህዝብ ልብ የሚያማልሉ ንግግሮችን በማድረግ ከፍተኛ ድራማ በመስራት የኢትዮጵያ ህዝብን ቀልብ ለመሳብ ነው። ሌላው ድራማ ወያኔ በቅርቡ ጠቅላይ ሚኒስትር ብሎ የመረጠውን ግለሰብ ወደ ስልጣኑ ያመጣበት አካሄድ ነው። መጀመሪያ ኦህዴድ የተባለው ተለጣፊ ድርጅት የድርጅቱ ሊቀመንበር ሆኖ እንዲመረጥና ኢህአዴግ የተባለው ድርጅት ውስጥ ለሊቀመንበርነት እንዲወዳደር ሁኔታው ተመቻችቶ 43 ከኦህዴድ፣ 41 ከባዴን፣ 19 ከደሂዲን በጠቅላላ 103 ድምጽ ለአብይ አህመድ እንዲሰጥ ተደረገ። 26 ከደቡብ፣ 42 ከወያኔ፣ 2 ከኦህዴድ፣ 4 ከባዴን 74 ድምጽ ለሽፈራው ሽጉጤ እንዲሰጥ፣ ለወያኔው ደብረጽዮን ገብረ ማርያም እሱና ሌሎች ሁለት ወያኔዎች በጠቅላላው 3 ድምጽ እንዲሰጥ ተደርጎ ደመቀ መኮንንም ከውድድሩ አብይ እንዲመረጥና ከኦፒዲዮ ጋር ያለውን ግንኙነት ለማሳየትና ወያኔን ለብቻው ለማስቀረት ራሱን ከኢህአዴግ ሊቀመንበርነት ምርጫ ውድድር አገለለ ተብሎ ድራማው በተለያዩ ዜና ማሰራጫዎች በፌስቡክ ተሰራጨ። ይህን የማስመሰል ተግባር እኛም ሆነን የአካባቢያችን ህዝብ ተረድቶታል። አዲስ ጠቅላይ ሚኒስትር ተብዬም ህዝብን ለማታለል አስመሳይ ንግግሮች ቢያደርግም በአሁኑ ወቅት እየተጋለጠ ይገኛል። ለወያኔና ለቡችሎቹ ኢትዮጵያ የሚል ስምና ኢትዮጵያዊነትን እንዲሰብኩ ምክንያት የሆነው ወያኔ የፈጠረውን የጥላቻ ግድግዳ በመስበር በ2008 ዓ.ም በመጀመሪያ በጎንደር ከዚያም በጎጃም የወልቃይትን የማንነት ጥያቄ በማንገብ በጎንደር ከተማና በሌሎች በአማራ ክልሎች በተደረጉ አገር አንቀጥቅጥ ህዝባዊ ሰላማዊ ሰልፎችና አድማዎች ወቅት ጀምሮ የኦሮሞ ደም የአማራ ደም ነው በማለት እንዲሁም በናዝሬትና በሌሎች ኦሮሚያ ውስጥ በሚገኙ ከተሞች የአማራ ደም የኦሮሞ ደም ነው፣ በሌሎችም አገሪቱ ክፍል የሚፈሰው ደም ደማችን ነው በማለት የህዝብ ያንድነት ስሜትና ወያኔን ለመፋለም የነበረው ቁርጠኝነት ከፍተኛ ደረጃ ደርሶ ብዙ አድማዎች ተደርገው ወያኔ ለአስር ወራት ያስቸኳይ ጊዜ አዋጅ ለማወጅ ተገዶ ነበር። ይህንን የህዝብ አንድነትና የጋራ ትግል ለመቆጣጠር ወያኔ ከልቡ የማያምንበትን ኢትዮጵያዊነትን እንዲሰብኩ ባሰማራቸው ውሸታም ካድሬዎቹ አማካይነት እየፈጸመ መሆኑን እኛም ሆነን ያካባቢያችን የሚገኘው ህዝብ ያውቃል። ትግሉ ባስቸኳይ ጊዜ አዋጅ ጋጋታ እንደማይቆም ያለፈውም ሆነ አሁን የታወጀው አዋጅ ተግባር ላይ በዋለበት ወቅት የታየ ነው። ህዝብ ኃይል መሆኑንና ማንም ሊያሸንፍ እንደማይችል አምባገነኑ ወያኔ ህዝቡ በሚያደርገው ትግል የሚረጋገጥ ነው። ወያኔ በስብሻለው ህዝብ ይቅርታ ያድርግልኝ በማለት ሲደፈፍ የነበረውን አታላይነትን ትቶ በህዝብ ላይም ደግሞ ጦርነት አውጆ የብዙ የነጻነት ፈላጊ ዜጎችን ህይወት ቀጥፏል። ብዙዎች ቀያቸውን ጥለው ወደ ሌላ ቦታ እንዲሰደዱ አድርጓል። ይህ ለትግል ይበልጥ የሚያነሳሳ ስለሆነ ኢህአፓ የህዝብ ድርጅት ትግሉን ከግብ ለማድረስ ሌሎችን በእውነት ለትግል የቆሙትን ድርጅቶች በማስተባበር ግፋ ወደፊት እንዲል እንጠይቃለን። በአሁኑ ወቅት የህዝቡ ዋነኛ የመሰረታዊ ለውጥ የትግል ጥያቄዎች ከብዙ በጥቂቱ የሚከተሉት ናቸው። በየቦታውና በየትምህርት ማዕከላት ሳይቀር ተመድቦ ያለው ነፍሰ ገዳይ ጦር ይነሳ። የፖለቲካ እስረኞች በሙሉ ይፈቱ። ሁሉንም ድርጅቶች ያካተተ የሽግግር ስርዓት ለመመስረት የሚረዳ ስብሰባ ይጠራ። የህዝብ የስልጣን ምንጭነትና ባለቤትነት መብት ይከበር። ሰብአዊና ዴሞክራሲያዊ መብቶች ይከበሩ። መሬት ላራሹ ይሁን፣ ወዘተ ወዘተ የሚሉ ናቸው። እነዚህ የህዝብ ጥያቄዎች እስካልተመለሱ ድረስ ትግሉ የሚቀጥል ነው እንላለን። ፍኖተ ሬዲዮ እነዚህን የህዝብ ጥያቄዎች ለህዝብ ጆሮ እንዲደርሱ በማድረጉ በኩል እየፈጸመ ያለው ተግባር የሚደነቅ ነው። ቀጥሉበት። በጣም እናመሰግናለን። አዲሱ ጠቅላይ ሚኒስትር ከላይ በህዝብ ለሚጠየቁ መሰረታዊ ጥያቄዎች ምንም መልስ አልሰጠም። ወያኔ ነፍሰ ገዳይ አጋዚ ጦር ግድያውን አሁንም ቀጥሎበታል። በደቡብ የሀገራችን ክፍልም አዲስ በብሔረሰቦች መካከል በወያኔ ቅስቀሳ ግጭት እንዲፈጠር ተደርጎ ዜጎች እንዲገደሉ ተደርጓል። ነፍሰ ገዳዮች ለፍርድ አልቀረቡም፣ እንዲያውም እንዲፈቱ እየተደረገ ነው። አብይ በትግራይ ባደረገው ንግግር የትግራይ ህዝብ ወርቅ ነው በማለት የመለሰን ንግግር ደግሟል። ሌላው ህዝብ ምንድን ነው? መዳብ ወይስ ነሐስ? የኢትዮጵያ ህዝብ ሁሉም ማድረግ የሚችል ትልቅ ህዝብ ነው። ይህን ህዝብ አንዱን ወርቅ ሌላውን ዝም የማለት አካሄድ ከፋፋይነት ነው። የትግራይ ህዝብ የኢትዮጵያ ህዝብ ሞተር ነው በማለትም በህዝብ መካከል ልዩነት የሚፈጥር ንግግር አድርጓል። ስንት ደም የተገበረበትን የወልቃይት ህዝብ የማንነት ጥያቄ የዳያስፖራዎች ጥያቄ ነው ብሏል። የመረጠው ካቢኔም ከቦታ ሽግሽግ ውጪ ያው ናቸው። አባዱላ ገመዳ ተወካዮች ምክር ቤት ተብዬ ስብሰባ አስቸኳይ አዋጅን ተወካዮች ባልሰጡት ድምጽ በ346 የተሳታፊዎች 2/3 ድምጽ ነው ማለት የውሸት ቁጥር በመናገር የኢትዮጵያን ህዝብ ያታለለ ግለሰብ የጠቅላይ ሚኒስትሩ የአብይ ጸጥታ አማካሪ ሆኖ ተሹሟል። የደህንነት የግድያ ኃላፊ ጌታቸው አሰፋ በቦታው አለ። ጦሩን ህዝብ እንዲጨፈጭፍ የሚያዙት እነ ሳሞራ ዩኑስ በቦታቸው ናቸው። በኦሮሚያና በትግራይ ባደረጋቸው ንግግሮችም ላይ ህዝቡ በሚሰማበት ቋንቋ መናገሩን ባንቃወምም የኢትዮጵያ መሪ ነኝ ባይ ነውና የሚያደርጋቸው ንግግሮች ኢትዮጵያዊ ሁሉ የማወቅ መብት ያለው መሆኑን ተገንዝቦ በአማርኛ ተናግሮ በኦሮሚያና በትግርኛ እንዲተረጎም ቢያደርግ ወይም በኦሮሚያና በትግርኛ ተናግሮ በአማርኛ እንዲተረጎም ቢያደርግ ጥሩ ነበር። ያንን ለማድረግ አልፈለገም። የሱ ትልቅ ስራ በአሁን ወቅት የህዝቡን መሰረታዊ የለውጥ ጥያቄና እንቅስቃሴ አቅጣጫ ለማስለወጥና በትግሉ ላይ ውሃ ለመቸለስ በመሆኑ ይህንን ለማቆም ይህን ግለሰብ በሚጠራው ስብሰባ ላይ ባለመገኘት ትግሉን ማፋፋም ያስፈልጋል። በህዝብ ላይ ለተፈጸመው በደል እስካሁን ያደረገው ነገር ምንም የለም፣ ለወደፊትም አያደርግም። ይህን አስመሳይና አታላይ አጥብቆ በመቃወም ያስፈልጋል። ለወያኔ በሙሉ ልብ እየሰራ ህዝብን በማታለል ላይ ነው። በደርግ ዘመን ለፋሽስቱ ደርግ ድጋፍ ይሰጥ ተብሎ በመጨረሻ ላይ ሁሉንም ድርጅቶች ተራ በተራ ካስወገደ በኋላ አገሪቱን ለወያኔና ለሻዕቢያ አስረክቦ የሰደድና የኢሰፓ መሪ የነበረው ኮሎኔል አይሮፕላን ጠልፎ ኬንያ ከደረሰ በኋላ ሐራሬን ቤቱ አድርጎ ይገኛል። ዛሬም ወያኔዎች በሙሉ እነሱ ምክንያት አላቸው፣ ጊዜ አግኝተው የበለጠ ሊደራጁና ህዝብን ለመጉዳት ነው። የውጭ የኢትዮጵያ ጠላቶች እነሱ ምክንያት አላቸው፣ እንደ ወያኔ ያለ ኢትዮጵያን የሚጠላ ለውጭ ኃይሎች የሚገዛ ሊያገኙ ስለማይችሉ። አንዳንድ ተቃዋሚዎችና ሌሎች ኢትዮጵያውያን ሰውየው ጥሩ ንግግር የሚያደርግ በመሆኑ ለህዝብ የሚሰራ መስሏቸው አብይ ይደገፍ ጊዜ ይሰጠው እያሉ ነው። ኃይል የለውም። ዋናውን የኢኮኖሚና የሚሊተሪ የጸጥታ ቦታዎችን ያዙት አሁንም ወያኔዎች ናቸው። አብይን ከ15 ዓመቱ ጀምሮ ወያኔ ያሳድጎ አሁን ላለበት ደረጃ ያደረሰው ግለሰብ ነው። ኢትዮጵያውያን ስልክና ሌሎች ግንኙነት መስመሮች የሚጠለፍበት የወያኔ የሰለላ ድርጅት የመሰረተ ግለሰብ ነው። ህዝብን ለመቅረብ የህዝብ ጠላቶች ወይም ሰላዮች የሚቀርቡት ህዝብ የሚፈልገውን በመናገር መሆኑንም መገንዘብ ያስፈልጋል። ያለው አማራጭ ወያኔን በህዝባዊ አመጽ ለማስወገድ የተጀመረው ትግልን መቀጠል ብቻ ነው። ከባብ እንቁላል እርግብ አይጠበቅም። የኢትዮጵያ ህዝብ ትግል ለመሰረታዊ ለውጥ እንጂ በወያኔ ለተመረተ ጠቅላይ ሚኒስትር ድጋፍና ጊዜ ለመስጠት አይደለም። ለዚያች አገርና ህዝብ ቀና አመለካከት ያላቸው ኢትዮጵያውያን ሁሉ ወያኔ የኢትዮጵያ ቁርጠኛ ጠላት የሚያደርገውን እንቅስቃሴ በሙሉ በጥንቃቄ ማየት ያስፈልጋል። ስንቴ ነው የምንታደለው? በእኛ በኩል ያገኘነውና የደረስንበት መረጃ ለወያኔ ጠቅላይ ሚኒስትር ለአብይ ጊዜ እንስጠውና ድጋፍ እናድርግ ባዮች፣ አስመሳይ ተቃዋሚዎች፣ ለውጭ አገር መንግስታት የሚሰልሉ ካህዲዎች ከወያኔ ጋር በመተባበር አገር ቤት በተለያዩ ንብረት ያላቸው ጥቅመኞች ናቸው። እነዚህን ሁሉ ህዝቡ ስለሚያውቅ ከወያኔ ጋር አብረው ከመወቀጥ አይድኑም። በዚህ በኩል ፍኖተ እየፈጸመ ያለው ተግባር የሚደነቅ ነው። በርቱ። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ የሚያቀርበው ዝግጅት የህዝብ ድምፅ ነው። እግዚአብሔር ብርታቱን ይስጣችሁ። ሌላ ጊዜ እስከምንመለስ ደህና ሁኑ ሲሉ እነ ሃንቄቦ ዋጡሞ ከሃዲያ ዞን ከግንቢቹ ወረዳ ደብዳቤያቸውን አጠናቀዋል። አድማጮቻችን፣ እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠናቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት። Thank you.
ዳኛው ተናዳፊው ሁሉን ደስራው ያልፋታ በባታዩን ወደ ማታ ከእና ግዱ ይለያል እበላባይ ተንኮለኛው በሺፍንፍን የሚኖረው አሽሙር ቁርሱ ሀሚስ ብሳው እውነትን ፈርድ ምን ይዋሰው አሽሙር ቁርሱ